ክፍል ሁለት ፕሮግራማችን አሁን ይጀምራል። በአቤኩበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ መጽሐፍ አንድ ለናቱን ትረካ ክፍል 14 ተሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ። ክፍል 14
አጠቅሎ ፈረስ ካሳብሎ ስም ማርባር ቢሸበራል ኢየሩሳሌም እኔ ማዩ ተርከባይ የምሸሽ ነው። ፈረስ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ተርከባይ የምሸሽ ነው።
መማረክና መማረክ ባንተና እኔ አልተጀመረም ነበር። እኔም ምርኮኛዬን ሁሉ ለማጉላላት የምፈልግ ሰው አይደለሁም። አንተ ግን ምርኮኛዬ ሳትሆን መርዘኛ እባብ ነህ። ለመሆኑ ተናቴ ኮሶ ገዝተህ ታውቃለህ? አሉ ደጃዝማች ካሳ። ቀን ሰጥቷል እንግዲህ የምትፈልገውን አርግ እንጂ በፍርሃት አታስተካይ አለ ደጃችን ግራት ፍርሃት በሰጠው ድፍረት። እሺ እሱንስ አንተም ባትለኝ አልተውም አሉ ደጃች ካሳ። ወታደሩ ገበታ በሚያክል ፋጋ ኮሶውን አስበጥብጦ ባንዲት አገልጋይ ይዞ ረጅም ዋንጫ ራሱ ይዞ ገባ። በዚያ ያለው ሰው ሁሉ መጨረሻው ምን ሊሆን እያለ ሲጠባበቅ ወታደሩ እነዚህን ነገሮች ይዞ ሲገባ ሁሉም አይኑን በሱ ላይ አሳረፈ። ደጃዝማች እኔን በፈለገ ሁኔታ ብትሰድበኝ ተመቤት ተልከ መተብትወጋኝ ያው ስራ ስለሆነ ብዙም ባልተቀየምኩህ ነበር። ነገር ግን ምንም ያላደረገችህን እናቴ እኔን ወልዳ በማሳደጓ ብቻ እንደ አንድ እርኩስ ባላጋር አርገ በማየት በመቃብር ውስጥ እንኳን ዳክታር መከራ ስታሳያት በመኖርህ ይቅርታ ላደርግልህ አልችልም። የእናቴ የምወዳት እናቴ አጥንት ይወጋኛል። እንዳንተ ያለውን ግፈኛ እንኳን እኔ ፍጡሩ ፈጣሪም ያለርህራሄ በጭካኔ ይቀጠዋል። እኔን በትማርከኝ ኖሮስ ዶሮ ጠባቂ ልታረገኛል ነበርም። በላሁን እኔም የእናቴን ስራ ኮሶ መሸጥ ጀምሬያለሁና የመጀመሪያውን ጽዋ አንተ ቀመሰው አሉ ደጃች ካሳ። ደጃች ካሳ ይህን ሲናገሩ ጮሌው ወታደር በፋጋ ካለው ወፍራም የኮሶ ብጥብጥ በዋንጫ ሞላና ለደጃቹን ጅራት ሰጠው። ደጃቹን ጅራት በጣም ከሚፈራቸው ነገሮች አንዱ ኮሶ መጠጣት ስለሆነ ወሶበታየው ግዜ አምክን ወይም እንኮኮ አስደቅሶ በማር ያስተቀደለ መዋጥ እንጂ ኮሶ ተበጥቶ መጠጣት በፍጹም የማይችለው ነገር ነበር ይባላል። እንዲያውም አንድ ቀን በማር ያጠው አምክን ሳያሽረው ቀርቶ እንኮኮ ሊጠጣ ተበጠበጠለትና አንዷን ትንሽ ብርጭቆ መጠጣት አቅቶት ኮሶ ደቋሿ መደቆሻዋን በእጇ እየተፈጠፈች አሁን ሽሮ ማታ ዶሮ አሁን ሽሮ ማታ ዶሮ ይያለች ስትታደፋፍረው ኮራዲዮን መዝዞ ሲፎክር ቆይቶ ለመጠጣት ለሶስት ጊዜ ጎርጎጭ ጎርጎጭ ካደረገ በኋላ ሽቅብ ስላለው ወደ ሆዱ የወረደውም ባፉ የተጎነጨውም በብርጭቆ ውስጥ የነበረውም የንቆቆው ብጥብጥ ባንድ ላይ ወጥቶ በኩታው ላይ ተገልብጦበት ፊቱን እንዳንዳሽ ነገር ኮስኩሶና ጥቆሮ እዲያ ማልወደውን ጠጣ ጠጣ ብለው ተጫወቱብኝ። አሁን ዛሬ አምክን አዘጋጅልኝና በማር ውጣለሁ የዱባ ፍሬም ቆይልኝ በማለቱ ኮሶ ወይም እንቆቆ ጠጣ ከሚሉት ቢሞት ይሻለዋል እያሉ ይተርቱበት ነበር። በዚህ ጊዜ ግን በእኛ መከረኛ ወይዘሮ አትጠገብ ላይ ሲያወርደው የኖረው ኮሶ ሻጭ የሚል ዘለፋ በታላቁ የጣቁሳ ፋጋ የተሞላ የኮሶ ፍሬ አፍርቶለት ሲመጣ ማምለጫ ቀዳዳ አላገኘም። ደጃችን ጅራት ኮሶ የተሞላበትን ረጅም ዋንጫ ከወታደሩ እጅ ሲቀበል ሽታው ብቻ ሰውነቱን ሰበቀና አንገፈገፈው። ምን ነው ልጅ ጋር ሳይቀር ብትለይ ከዚህ ሁሉ አንድ ጥይት ባትነፍገኝ ምን አለበት አለ። እኔን ስለበደልከኝ ሁሉ ይቅር ባልኩህ፣ ይህን ይቅር ማለት የምትችለው ግን እናቴ ስለነበረችና እሷም አሁን ስለሌለች በእሷ ፈንታ ሆኜ ይቅር ልልህ አልችልም አሉ ደጃች ካሳ። እሳቸውን ተፋሽቼ ሰድቤ ቢሆን ይቅር ብትለኝ ምን አለበት? ስህተት የሚባል አንድ ቀን ሁለት ቀን የተሰራ በደል ሲሆን ነው። አንተና እኔ ተተዋወቅን ጀምሮ በእናቴ ላይ ስታወርደው የኖርከውን የዘወትር መራራ ስድብ ግን እንዴት ስህተት ይባል ይችላል? እኔንም በእናቴ ላይ ስታወርደው የኖርከው ስድብ እንደዚህ ነው የሚያንገፈግፈኝ። በላውን እሷን ዋንጫ ጨልጣት አሉ ደጃዝማች ካሳ። ደጃዝማች ካሳ ይህን እንደተናገሩ ጮሌው ወታደር ዋንጫውን ወደ ደጃች ወንጅራት አፍጠጋ አድርጎ ጠጣ አለው። ደጃች ወንጅራት ምናምን እንዳልነቃት ዶሮ ወይም መጥፋት እንደጀመረ ውሻ ከአንገቱና ከወገቡ ላይ ቆፍጠት እያለ በጭንቀትና በጣር ያን የማይወደውን ኮሶ ሲጠጣ በዚያ ያለው ወታደርና ሕዝብ ሁሉ በማዘን ፈንታ በሳቅ ያወካ ነበር። ደጃች ወንጅራት አንዱን ፋጋ ኮሶ ካጣራ በኋላ በል እንግዲህ እናቴን ስትሰድብበት የኖርከውን ኮሶ እስቲ በቃል ተተጋብከው ለወደፊቱ እስትሙትሞት ድረስ በምርኮኛ ደም በወጉ ይዛሃለሁ። በል ወደ ድንኳን ውሰዱና የሚያስፈልገውን አቅርቡለት አሉ ደጃዝማች ካሳ። ደጃች ወንጅራት ከድንኳኑ ወጣ እንዳለ የተጋተው ኮሶ እንዳሸንዳ ውሃ ባፉ ቷ ብሎ ሲወጣ ታየ። በዚያ ከነበሩት ሰዎች አንዳንዶቹ በቃ ምች መታው የኮሶ ምታት ደግሞ አያተርፍም እያሉ ተንሸቋሸቁ። በደጃዝማች ወንድራብ ላይ የተፈጸመውን የበቀል ቅጣት የሰሙ የጣቁሳ እረኞችም በሕዝብ ፊት ቁሞ ኮሶ ለመጋት ማን ተሳደባለው የሰውን እናት? ደጃዝማች ወንድራድ ያው ቁሟል ታባፉ፣ ሕዝብ ጠጅ ሲጠጣ ኮሶ ሞልቶ ባፉ። ሰዎች ተዋትንኩ የጀግናን እናት፣ ሰዎች አትዝለፉ የወንድን አባት፣ አይናችሁ ይፈጣል ቀን የረዳውለት እያሉ ማን እንደገጠመው በማይታወቀው ግጥም በጣቁሳ ኮረብቶችና በጣና ቶካዎች ያቅራሩ ጀመር።
ታጠቅ ብሎ ፈረስ
የእቴጌ መነን መማረክ። ተደጋግሞ እንደተነገረው የእቴጌ መነን ኃይለኛ ብርቱና ጨካኝ ሴት ነበሩ። በአገራችን ከእሳቸው ጋር ይወዳደራሉ የሚባሉ ሴቶች ተፈጥረው ነበር ቢባል በጣም ጥቂቶች ናቸው። ወንድ ለመሆን የቀራቸው ነገር ቢኖር እኒያ ዘመዶቻቸው አንዳንዱን የፈረደበት ወንድ እንኳ በቁመናው እያለ የሚቀሙት የወንድነት ምልክት ብቻ ነው። በሌላው ወንድነታቸው ግን ከብዙ ወንዶች ይበልጣሉ። የልጃቸው የራስ አሊ አባት ራስ አሉላ ጉግሳ እንደውን ድሞቻቸው እንደነ ኢማም እንደነ ማርዬ ከስልጣን ሳይደርሱ በመቀጨታቸው ቤተ ዘመድ ሁሉ ይች ወደል ወንዳውን ስታደርቀው ባጭሩ አስቀረችው ይያሉ ያሟቸው ነበር ይባላል። በልጅነታቸው ወራት መሬቱን ሲረግጡት ድክ ድክ ስለሚያደርጉትና እግራቸው በተራመደ ቁጥር ሰውነታቸው ግራና ቀኝ ዘመም ዘመም ይያለ ያረበረብ ስለነበር ከዚህም በላይ ቁጥር መልክ እስከዚህም ጎልቶ የማይታይበት ድፉን ድፍታቸው ምንም እንኳ ከፍተኛ የደስደስ ቢኖረው አስፈሪ ግርማ ጭምር ስለነበረው አሉላ ምን አልጣለበት ለመሆኑ ይችላል ብላችሁ ነው የማይል ቤተ ዘመድ አልነበረም። ራስ አሉላ በበሽታ ምክንያት ሰውነታቸው ደከም ይያለ መታየት ከጀመረ በኋላ አንዳንድ ፌዘኞች አረ ይሄን ሰው እየተዚች በለያዩት አንድ ቀን አፍና እንዳትገለው በጭኗ በትጠረቅቀው ስነፍሷ አታልፍም ብላችሁ ነው ይያሉ ይቀልዱ ነበር ይባላል። ራሳሉላ ከሞቱም በኋላ ከዚያው ከባላቸው ዘመዶች ጋር ሲኖሩ አባቱና አጎቶቹ ያለቁበት ወይም ያለቁለት ልጃቸው አሊ የዘር መስፍንነቱን ሲይዝ ስሙ ያሊ ይሁን እንጂ ስልጣኑ የራሳቸው ነበር። በኋላም ወደ ጎንደር ገብተው የቲግነቱን ማዕረግ ከደረሱበት በኋላ ጠንካራ ባልና ጠንካራ ሰራዊት አላገኙም እንጂ በራሳቸው ድርሻ ምንም ያልጎደላቸው ደፋርና ኃይለኛ ንግስት ሆነው ነበር። ቲግነቱን በራሳቸው የግል ግዛት የተነሱትን ባላጋራ ደጃዝማች ካሳን ለማጥቃት በተነሱበት በዚህ ጊዜ ልጃቸው ራስ አሊ በድሮ ሚስታቸው ምክንያት የተጣሉትን ብርጎሹን ለመያዝ የቻሉ መስሏቸው ወደ ጎጃም ዘምተው ህዝቡን ይዘርፉ፣ ቤቱን ያቃጥሉ፣ ይገድሉ፣ ይሰልቡ ነበር። ብርጎሹ ግን በምንም ሁኔታ ተገኝቶላቸው አያውቅ ስለነበር ያሁኑ ዘመቻም ከንቱ ነበር። አሊ ገና የጎጃምን ወሰን ሳይረግጡ ብሩ ጅበላ ወደሚባለው አምባው ወጥቶ ቁጭ ይላል። ጎጃምን ዘርፈውና ጨፍጭፈው የራሳቸውን ሰዎች ሹመው ወታደር አስፍረው ሲመለሱ ብሩ ከአምባው ይወርድና ወታደራቸውን ፈሽቶ ሹሞቻቸውን ይገላል ወይም ያባረራል። በዚህ ሁኔታ የተበሳጩት ራስ አሊ በዚህ ጊዜም ወደ ጎጃም ሂደው ህዝቡን በጭካኔ ሲደበድቡት በቴኬ ግሳት በኩል ካሳቋረኛ የተባለ ሽፍታ መበርታቱን የሰሙትና ያሊን ጎጃም ውስጥ በጦርነት ላይ መሆን ያወቁት የስሜኑ ደጃችቤ ሲሆን ሐሳባቸው ሌላ ነበር። ፍቅር ደግሞ ለማንም ባለጊዜዎች ገባር ሆኖ መኖር አይፈልጉ ስለነበር ለራስ አሊ የነበራቸውን ታዛዥነት አልቀበልም አሉ። ራስ አሊ ብሩን ለመያዝ አለመቻላቸውን ሲያውቁ ጎጃምን ትተው ወደ አዲሱ አመጸኛ ወደ ውቤ ሲዘምቱ እቴጌም የቆለኛውን ሽፍታ የካሳን ጉዳይ ለወንድራት ትተው ከታላቁ መስፍን ከውቤ ጋር በሚደረገው ጦርነት ልጃቸውን ለመርዳት ሰራዊታቸውን አስከትተው ወደ ስሜን ተጉዘው ነበር። ደጃዝማች ካሳ ግን እቴጌ ከሚበቃው በላይ ነው ብለው የላኩባቸውን ጦር ለጥብስ አድርሰው ገለውና ማርከው ካጠፉት በኋላ ሌላ ተኪ ጦር ስላልደረሰባቸው ወደ ደምቢያ ግፋኝ ሄዱና የቴጌ ገባር የሆነውን ደምቢያን እንደገና ዘረፉት። በደምቢያ ሳይቆሙ ጎንደር ከተማ ድረስ ገብተው አስገብረው ወደ ደምቢያ ተመለሱ። ቴጌ ከልጃቸው ከራስ አሊ ጋር ሆነው ውቤን መያዝ ሳይችሉ በተለመደው ጭካኔያቸው የደጃችቤን ግዛት ሲበዘብዙ ካሳ በግዛታቸውና በጦራቸው አዝማች በደጃች ወንድራት ላይ የሰራውን ሥራ ሲሰሙ ንዴትና ድንጋጤ አሸነፋቸው። ከዚያም ልጃቸውን ወገራ ላይ ትተው ከባለቤታቸው ከአጼ ዮሐንስ ሶስተኛ ጋር ወደ ጎንደር ተመለሱ። ጎንደር ጥቂት ቀኖች ሰራዊታቸውን ሲያደራጁ ከሰነበቱ በኋላ ከዚያ ከጥጋቸው ደምቢያ ላይ በጣና ባህር ጥግ ሆነው ወደሚጠብቋቸው ወደ ደጃች ካሳ ራሳቸው ለመዝመት ተነሱ። ደጃዝማች ካሳ በዚህ ጊዜ በጣም ብዙ ባይባልም ተቋራ ሲነሱ ከነበራቸው እጅግ የበዛ ጦር ነበራቸው። የነቴጌን አሽከሮች ሟቾችንም ነፍሳቸውን ይማር ቋሚዎችንም ያሰንበት እንጂ ደጃዝማች ካሳ ከነሱ የማረኩት ጠመንጃ እንኳ ከሺ በላይ ደርሷል። ጌታቸው ከሞቱ ወዲህ በደንቢያ ገበሬ የሆኑ ተቀምጠው የነበሩ የደጃች ክንፉ ጋሻ ጃግሬዎችና በጣቁሳ ጀግንነታቸውን ካዩ ጎበዞች ብዙዎች ደጃዝማች ካሳን ተከትለው ነበር። የደጃዝማች ካሳ የጀግንነት ወሬ በአንድ ጊዜ ነፍሶ ስለነበር ለደፋርነታቸው አቸፈሬ ሞት አይፈሬ እየተባለ ከሚነገርላቸው የአቸፈር ጀግኖች እንኳ ብዙዎች በደም ጎልበር እያቋረጡ መጥተው የደጃች ካሳ ወታደሮች ሆነው ነበር። ነገር ግን ጉዳዩ የሚፈጸመው በቁጥር ብዛት ከሆነ የደጃዝማች ካሳ ጦር ከቴጌ ጦር ጋር በብዛት ሲመዛዘን በዚህ ጊዜም ቢሆን 150 ብሎ ለማጋነን እንኳ የሚያስደፍር ነበር። ደጃዝማች ካሳ ግን በጦርነት ስልትና በቆረጥነት እንጂ በወታደር ብዛት አያምኑ ስለነበር ያን ከተቃራኒው ኃይል ጋር ሲታይ በጣም ትንሽ የሆነ ጦራቸውን ይዘው ለጥ ባለውና ሸሽቶ ማምለጫ በሌለው የደንቢያ ሜዳ ላይ ሆነው እቴጌን ከነሰራዊታቸው ከመጠበቅ አላመነቱም። በተለይ እቴጌ እንደ ተማራኪው ደጃዝማቻቸው ዘወትር እናትና አባታቸውን እያነሱ ሲሰድቧቸው እንደኖሩና አሁንም እየደጋገሙ እንደሚሰድቧቸው ስለሚያውቁ ቆይማ እኔ የመይሳው ልጅ እቺን ገንደፊላ ባልቴት ዋጋዋን ባልከፍላት እግዚአብሔር አልፈጠረኝም ብቻ ትምጣ እያሉ በንዴት ይጠባበቁ ነበር። ትግምንንም ቆይ ይሄ ቆለኛ ወደ እናት ወር ተመልሶ እንዳይገባ እንኳ ያቺ ኮሶሻጭ እናቱ ሙታለች እያሉ ሲዝቱ ሰንብተው የልጅ ካሳ ጦር ሰፍሮ ወደሚገኝበት ቦታ መገስገስ ጀመሩ። የቴጌ ጦር በቁጥሩ በጣም ብዙ ከመሆኑም በላይ አብዛኛው ፈረሰኛና ጦር ጋሻ ከያዘው ይልቅ ጠመንጃ ያዥ የሚበዛበት ነበር። እቴጌ መቃረባቸው እንደታወቀ ደጃዝማች ካሳ የጦር መሪዎቻቸውን ወደ ድንኳናቸው አስጠሩና ምክክር ጀመሩ። መቼም የዛሬው ውጊያችን ትንሽ ጠንከር ሳይል አይቀርም፣ የሚያዋጣንም ያው የድፍረት ስራችን ብቻ ነው አሉ ደጃዝማች ካሳ። ቦታው ብቻ ለኛ ብቻ አይደለም፣ ይህ ገላጣ ሜዳ ለፈረሰኛው ጦር በጣም ስለሚመቸው እንደ ጣቁሳ ያለው ቦታ ነበር የሚሆነን አሉ ቀኛዝማች እንግዳ። የለም ቀኛዝማች፣ እንዲያውም ከዚህ ምንም መሸሻ ከሌለው ቦታ ላይ ስንገጥ መሄጃ እንደሌለው ሲያቅ ወታደሩ ቆርጦ ይዋጋል አለ ቀኛዝማች ገብርዬ። ደጃዝማች ካሳ ፈገግ አሉና ገብርዬ ያለው እውነት ነው፣ ከዚህም በቀር ማድረግ የሚገባን ታውን በፊት እንዳደረግነው ሁሉ ወደ መሃል ገብተን ነፍስ ነፍስ ያለውን መጣል ነው። ቆይኔ ካሳያችን ወደ ልባልሴት ከዚያ ግልብጥ ደረቷ ላይ ያን ቀዳፏን የሚያክል ቀዳዳ ፈላወጣበት አሉ ደጃዝማች ካሳ። እንግዲህ ተዚሁ ተሜዳው ላይ እንቆይ ማለት ነው አሉ ቀኛዝማች እንግዳ። ዛዲያ ልንሸሽላት ኑሯል፣ እንግዲህ ወደፊት እንጂ ወደ ኋላ ማለት የለም አሉ ደጃች ካሳ። አረ የምን ሽሽት አለ ገብርዬ። ደጃዝማች ካሳ ሐሳባቸውን በዚህ ቆርጠው እንደተቀመጡ የቴጌ ጦር ወዲያው ደረሰ። በቁጥሩና በመሳሪያው ብልጫ ያለው የቴጌ ጦርና በድፍረትና በዘዴ ብልጫ ያለው የደጃዝማች ካሳ ጦር በጣና ባህር ድንበር ጠግ በሚገኘው ሎሃ በሚባለው ቦታ ላይ ገጠሙና የደጃች ካሳ ወታደሮች በየግንባሩ ተበታትነው በቴጌ ጦር መሃል ገቡ። ከዚያም እጅ በእጅ ሲጨፋጨፉ ቴጌ ከበቅሏቸው ላይ እንዳሉ በጦርነቱ መሃል ገብተው ሲያዋጉ ከጭናቸው ላይ በጦር ቆስለው ተማረኩ። አጼ ዮሐንስ ሶስተኛም አልቆሰሉም እንጂ ተማረኩ። አጼ ዮሐንስ ሶስተኛና የቴጌ መማረክ የሰራዊታቸውን መንፈስ ስለሰበረው ከዚህ በኋላ የነበረው የደጃች ካሳ ወታደሮች ሥራ ማባረር መግደል ወይም መማረክ ብቻ ነበር። የደጃዝማች ካሳጦር በቴጌ ጦር ላይ ማንም ይሆናል ብሎ ያልጠበቀውን ፈጣንና ከፍተኛ ድል ካገኘ በኋላ ደጃች ካሳ በሁለቱም በኩል የወደቀውን ቁስለኛና ሬሳ አስነሱና ምርኮኞቻቸውን ይዘው ወደ ሰፈራቸው ተመለሱ። አጼ ዮሐንስና ቴጌ ምንም እንኳ በጦርነት ላይ ቢማረኩ ቴጌም የተዋበች አያት ስለሆኑ፣ አጼ ዮሐንስ በተለይ ደግሞ ከምንም የሌሉ የሴት የጭናሽከር የአንድ ራስ መሳሪያ ከመሆናቸው በላይ ካሳ ጎንደር በቆዩበት ጊዜ ሁሉ እንደነ ቴጌ አንድ ቀን ሳይደፍሯቸው ልጄ ወዳጄ ብለው እንዳከበሯቸው የተለያዩ ስለሆነ ሊያዋርዷቸው አልፈለጉም። ግብር ባገቡ ጊዜም ምርኮኞቹን አጼ ዮሐንስንና እቴጌን ከላይ ለየት አድርገው አስቀምጠው ራሳቸው ቆመው ወዲያና ወዲህ እያሉ ያበሉ ያጠጡ ነበር። አጼ ዮሐንስ ተከዝ እያሉ ከምግቡም ከመጠጡም ሲሞካክሩ፣ እቴጌ ግን በጥግ ያገኙትን ሳርና ቅጠል ሁሉ እያነሱ በእጆቻቸው እየበጣጠሱ እየጣሉ ንዴታቸውን ከመግለጽ በቀር ምኑንም ሊነኩት አልፈለጉ። ደጃዝማች ካሳ ወዲህ ወዲያ እያሉ ሲጋብዙ የቴጌን ሁኔታ ሰረቅ እያደረጉ ይመለከቱ ስለነበር ወደ እነሱ ቀረባሉና፣ ጌታዬ እርሶ ባይሆን ይሞክሩ፣ እቴጌን ቢሆኑ መቼም የኔ ነገር አይሆናቸውም አሉ። ከዚህ ወዲያ ምን ልትሰራ ይኖሯል አሉ እቴጌ። እሶስ ምን ሊሰሩ ነበር የመጡት አሉ ደጃዝማች ካሳ ፌዝና ሽሙጥ ባለበት ሁኔታ። እኛንስ ማረክ፣ ለመሆኑ በኋላ ምን ልትሆን ነው አሉ እቴጌ በብስጭት። ግድ የለም ስለ ነገው አያስቡልኝ፣ ለነገ አታስብ፣ ነገ ለራሷ ታስባለችና ይላል ወንጌል። ዳሩ እርሶ የተማሩት ቁርአን ነው መሰል አሉ ደጃዝማች ካሳ። የቴጌ የራሳቸውም የልጃቸውም የራስ አሊ አባት ወገኖች ቀደም ሲል እስላሞች የነበሩ መሆናቸውን ባሽሙር ለመግለጽ፣ በል ተሳደብ፣ ጊዜ የሰጠው ቅል ድንጋይ ይሰብራል ተብሏል። እውነቶን ነው። እርሶስ ጊዜ ቢሰጡት አይደል በእነምን ትዋብ ወንበር ለመቀመጥ በእነሱ የክብር ስብ ለመጠራት የበቁት? አረ ለመሆኑ ነገ ምን ልትሆን ነው? ዛሬ ተሳደብ፣ ነገማ ደግሞ ልጆን ራስ አሊን አምጥቼ ጨምርሎታለሁ። አሊን አንተ ልትማርክ? የልጆን መከራ ለማየት ምን አስቸከሎት? ይህን ያህል ተቸኮሉም ዛሬ ተነስቼ አድራለሁ አሉ ደጃች ካሳ በማፌዝ። በዳዊት ዙፋን ለመቀመጥም ታስብ ይሆናል እኮ እንዴ? ለዳዊት ዙፋንስ ቢሆን ተናሊን ያልቀርበው? ታው እግዚአብሔር ትዕቢት አይወድም። ከዚህ ላይ እውነቶን ነው። እርሶንም እኮ እንዲህ በቀላሉ የጣሎት ትዕቢት ነው። ለመሆኑ እስቲ አንድ ነገር ልጠይቆት፣ ቆለኛ የፍየል እረኛ ሲሉ ይኖረዋል። ለመሆኑ ለእናንት መጫወቻ ሆነው የሚገኙት የሰለሞን ልጆች አያት ዳዊት ምን ነበር? በግረኛ አልነበረም? እሱ በተወለደበት አካባቢ ተፍየል ይልቅ በግ ይረባ ስለነበር የበግረኛ ነበር። ቋራ ቢወለድ ኑሮ ደግሞ ቋራ የፍየል አገር ስለሆነ የፍየል እረኛ ይሆን ነበር። ቅኔ ስለማያውቁ ነው እንጂ ጎንደር ሳይሞትና ሳይቀበር የሰለሞን ዘሮች የእናንተ መጫወቻ ሳይሆኑ በኢያሱ አዲያም ሰገድ ጊዜ ነበረ ክፍለ ዮሐንስ የተባለ ሊቅ ስለ እረኞች ትልቅ ሰውነት የተቀኘውን ቅኔ ብነግሮት ደስ ባለኝ ነበር አሉ ደጃዝማች ካሳ። ለመሆኑ ልብህ ከዚያ ላይ ተንጠራርቶ ነው ያለ ማለት ነው አሉ እቴጌ በንዴት። አየርሶ ነገር፣ ሙተው ቢቀበሩም ሬሳው ሳይሰርበኝ አይቀርም። ምን ቀረኝ መሰሎት? አጼን ከነቴጌያቸው ማርክ ያለው ግንቡ ባዶ ነው። አሁን ሂጄ የወርቁን ዘውድ በራሴ ላይ ብደፋው ማን ይከለክለኛል? በጉልበት ድሮስ የሚነግስ ጉልበት ያለው ነው እንጂ ጉልበት የሌለውንማ የምትሰሩትን እናየለ። ጉልበትህንስ ማን እናየልህና አሉ እቴጌ በብስጭት። ይበሉ አሁን አርፈው ይቀመጡ። ለመሆኑ በማን እጅ ሆነው ነው እንደዚህ የሚያፌዙት? በቃ ምርኮኛ አይነት እግዚአብሔርን ታልፈራው እንደዚያ ጉረኛ ደጃዝማቾ ኮሶ ብግቶ እንኳ ሊያደርጉት የሚችሉ ስለሌለ ዝም ቢሉ ይሻሉታል። የእርሶን አሊ እኔ ካሳ እፈራ እንዳይመስሎት። እግዚአብሔርን ፈልቼ እንጂ አሊን ፈልቼ አከበኩት እንዳይመስለው አሉ ደጃዝማች ካሳ ያ ክፉ ቁጣቸው ብልጭ ብሎባቸው። እቴጌም ካሳን ቀና ብለው ካዩ በኋላ ንዴታቸውን ውጠው ከተጋቸው ሳራ ነሱና እየቆራረጡ መጣል ጀመሩ። ደጃዝማች ካሳም ወደ አጼ ዮሐንስ እየተመለከቱ ጌታዬ እሱ ደግሞ ተነዚህ ግፈኞች እየተደረቡ ለምን ይገኛሉ? ተስልጣኑ የሉ ተምኑ የሉ አሁንም ቢሆን እኔ ጣላቴ አልሎትም አባቴ ነው ምርኮኛ አይደለም የሚፈልጉትን አደርግሎታለሁ የነራሳሊ መሳሪያ እንደማይሆኑ ቃል ተገቡልኝ እርሶን ተዚህ የማጉላላበት ምክንያት የለም ተባለ ቤቴ አልለይም ታሉ ደግሞ አልከለክሎትም አሉ። ስላከበርህኝ እግዚአብሔር ያክብርህ ስለመሄዱ ግን ተባለ ቤቴ ጋር በደናው ዘመን አብረን ኑረን በመከራ ጊዜ እንዴት እንለያያለን ተሆነ አብረህ ልቀቀን እንጂ አሉ አጼ ዮሐንስ። ደጃዝማች ካሳ ቁጣቸው ትጋረባቸውና ወዲያና ወዲህ እየተወናጨፉ በመከራ ጊዜ እኔ ካሳ መከራ ነኝ እንዴ? እኔ በኢትዮጵያ ላይ ተዘርግቶ የኖረውን የመከራ ደመና የምገፍ እንጂ የመከራ ጊዜ ማመጣ አይደለሁም። የኢትዮጵያ መከራ በቃ ያልፍ ነው። መከራዎቿም እናንተ ነበራችሁ። አሁን መከራ የለም። ተሚስቴ አልለይም ስለሚሉት ግን የዋሻ ውስጥ ኑሮ አልነፍጎትም። ተባለቤቶ ጋር ይቀመጣሉ። እንደማንኛውም ሰው ሚስቶ የሚፈጩትን እንጀራና ሽሮ እየበሉ ይቀመጣሉ አሉ። ቆይ እንጂ ልጄ የምልህን ስማኝ። እኔ አንተ መከራ ነህ አላልኩም። በተማረከ ሰው ግን ማንም ቢማርከው ምርኮኛ መሆኑ ብቻ ራሱ መከራ ነው። ኃጢአተኞች በእግዚአብሔር ፍርድ ወደ ሲኦል ይገባሉ። እንግዲህ ፈራጁ እግዚአብሔር ስለሆነ እነዚህ ኃጢአተኞች በመከራ ላይ ያልወደቁም ይባላል አሉ አጼ ዮሐንስ በርጋታ። እሱስ እውነት ነው አሉ ካሳ ገብ ብለው። እቴጌ አሁንም ሳሩን እየበጣጠሱ ይጥሉ ነበር። እመቤቴ ሳሩ ምን አረገ? ይልቅስ ጉዝጓዙን በከንቱ አይጨርሱት አሉ ደጃች ካሳ እቴጌን አውቀው ለማናደድ። እህ አሉ እቴጌ በንዴት ልባቸው ቆስሎ። በዚህ መካከል ባላቸው ደጃች ካሳ የማረኳቸውን አያታቸውን ለማየት ተጨንቀው በሌላ ድንኳን ውስጥ የቆዩት ወይዘሮ ተዋበች ወታደሮችና አገልጋዮች እያጀቧቸው ፈራ ተባ እያሉ ወደ ድንኳኑ ገቡ። ከዚያም ወደ እቴጌ ቀርበው ጉልበታቸውን ሲሰሟቸው እቴጌ እንዲያውም እንደማርፍልቻ የተነፉናቸው አሁን ደግሞ ይብሱኑ ተነፍተው ወይዘሮ ተዋበችን ቀና ብለው እንኳ ሳያያቸው ሳራቸውን በእጆቻቸው እየበጣጠሱ ዝም አሉ። ወይዘሮ ተዋበች ቀና ብለው ቆመው ጥቂት ካመነቱ በኋላ የአጼ ዮሐንስን ጉልበት ሳሙ። አጼ ዮሐንስም በእግራጃቸው ወይዘሮ ተዋበችን ቀና ካደረጉ በኋላ ወጤነካ ከንፈራቸውን በቀኝ እጃቸው መዳፍ ጀርባ ጠረግ አድርገው ግራ ቀኝ ጉንጮቻቸውን ሳሙና ተዋቡ በጣም ደህና ነሽ አሉ። ደህና ነኝ እናንተስ እንደምን ናችሁ አሉ ወይዘሮ ተዋበች በእፍረት የሚናገሩት ጠፍቷቸው። እኛንማ እያየሽን አይደል አሉ አጼ ዮሐንስ። ከዚያ ያለው ሁሉ እንደ ማኩረፍ ቃጥቷቸው የነበሩት ደጃች ካሳ እንኳ ጭምር በአጼ አነጋገር በሳቅ አወኩ። እውነቴን እኮ ነው። እንግዲህ እኛን ራባችሁ ጠማችሁ ታረዛችሁ ይሉናል እንጂ ሌላ ምኑን እንጠየቃለን አሉ አጼ ዮሐንስ። እሱ ደግሞ አርፋ አይበሉም ምን ያስቀባጥሮታል አሉ እቴጌ በቁጣ። አጼ ዮሐንስም ምንም ሳይተነፍሱ እቴጌን ሰረቅ አገው አይተው ጭጭ አሉ። ልጅ ካሳ ግን እመቤቴ ይህ እኮ የኔ ድንኳን እንጂ የጎንደር ግንብ አይደለም። በዚህ ውስጥ ማንም እንዲናገር ወይም እንዳይናገር የማዘው እኔ ነኝ። እስካሁን እርሶና ልጆ በገራሙ ሰው ላይ ስትቀልዱ ኑራችኋል። ዛሬ ግን በእኔ በልጃቸው እጅ ስላሉ እንደፈለጋቸው ይናገሩ አሉ። ከዚህ በኋላ ደጃች ካሳ ወንበር አስቀርበው በአጼ ዮሐንስ ጥግ ተቀመጡና ወይዘሮ ተዋበችን ከቆሙበት ጠርተው ወደ እሳቸው ቀረብ ሲሉ ተዋበች ከፋሽ እንግዲህ እግዚአብሔርን አታስቸግሪው። ባልሽን ለማጥፋት የሚፈልጉ እሚታና የሚስቱን እሚታ የሚማርክ ባልሰጠሽ ነገ ደግሞ አባትሽ ይማረኩ ይሆናል። ባንዱ ቆርጠሽ ነገሩን ታልቻልሽው ለሁሉ አዝነሽ አይሆንም። እቴጌ ኮይመጥት እኔን ገለው ወይ ማርከው እንዲያውም ቢቻል ለማሰቃየት ምርኮውን ይመርጣሉ። ማርከውኝ ለመመለስ ያርድ ደጃዝማቻቸው እንደመከራቸው ጅግሬን ለመቁረጥ ነበር አሉ። እግዚአብሔር ያዘዘው ብቻ ሊሆን እኔን ምን አገባኝ አሉ ወይዘሮ ተዋበች። ከዚያም ፉከራው ቀረርቶ ሲደባለቅ ውሎ አመሸ። ምዕራፍ 26 ጠብና እርቅ። በዚያ ዘመን ጠቡ ጦርነቱ እጅግ ብዙ የሆነውን ያህል እርቁ መሐላው ወዲያው እርቁን መሐላውን ማፍረሱ እንደዚያው ብዙ ነበር። እጀስመች ካሳ እቴጌን ከነባለቤታቸው እንደማረኩ እናታቸው በልጃቸው ባል መማረካቸውን የሰሙት ራስ አሊ በጦርነት ላይ ከነበሩት ጠላታቸው ከደጃችሁ ቤ ጋር እርቅ አድርገው ደጃችሁ ቤን አስገቡና ካሳን ለመውጋት ፊታቸውን ወደ ደምቢያ መለሱ። ነገር ግን ከልጅ ካሳ ጋር ጦርነት ቢገጥሙ ምናልባት ድል ያደርጉ ቢችሉም እኛን ጎበዝ እናታቸውን መልሰው ለማግኘት እርግጠኛ ስላልሆኑ በእርቅ መልክ እናታቸውን ለማስለቀቅ ቆረጡ። ለዚህም ከጎንደር አድባራት ካህናትና መነኮሳት እንዲሁም ከሽማግሌዎችና ከመኳንንቱ እጅግ የታወቁትና የተከበሩት ተመርጠው ውልና የእርቅ ስምምነት እንዲያስደርጉ ተልከው ደጃዝማች ካሳም ደጃዝማችነታቸውና የወንድማቸው የደጃዝማች ክንፉ ግዛት ወራሽነታቸው በራስ አሊ ታውቆላቸው እቴጌም ዳግመኛ በዚያ ጥግ ላይ ደርሱ ተስማምተው አጼ ዮሐንስንና እቴጌን ከምርኮኝነት ለቀው አጃቢና ሸኝ ሰጥተው በዚያ ጊዜ ጎንደር ይገኙ ወደ ነበሩት ወደ ራስ አሊ ላኳቸው። ራስ አሊ ዘመን እየተቀበለው የመጣው የገዢዎች ጠባይ በተፈጥሮ የተሰጣቸው ሰው ነበሩ። ጨካኝ ሳሉ ርኅሩኅ፣ ንፉግ ሳሉ ለጋስ፣ በማያምኑት ነገር የሚያምኑ ሆነው ሲታዩ ኖሩ። ለዚህም አድራጎታቸው አንዳንዶቹ ልበ ሰፊ፣ አንዳንዶቹ ዋሾና አታላይ እያሉ የሚገምቷቸው ሰው ነበሩ። ስለዚህ ጠብ ለማንሳት እርቅ ለማፍረስ ሲፈልጉ ብዙ መላና መንገድ መፈለግ እንጂ እንዳንዳንዶቹ ደረቆች ተነስተው ይህን ውል አፍርሻለሁ አይሉም ነበር። ከደጃዝማች ካሳ ጋር ያደረጉትን እርቅ ለማፍረስም ጊዜና መላ ሲፈልጉ ምንም መንገድ ስላላገኙ ዝም ብለው ቆዩ። በመካከሉ ደጃዝማች ጎሹ ከልጃቸው ከብሩ ጎሹ ጋር የደጃዝማች ካሳን ግዛት እየወረሩ አልፈው ጎንደርን ያዙና በእቴጌ መነን ጊዜ የተባረሩትን አጼ ሳህለ ድንግልን ወደ ዙፋናቸው መልሰው ከጎንደር የተጋዙትን አቡነ ሰላማንም ወደ ቦታቸው መልሰው የእቴጌ ባለሟል የነበሩትን እጨጌውንና ሌሎችንም አንዳንድ ከፍተኛ ሰዎች ይዘው አስረው ለራሳቸው ከንጉሠ ነገሥቱ የራስነቱን ማዕረግ ስልጣን ተቀብለው ጎንደር ላይ ሰፍረው ቆዩ። ነገር ግን ደጃዝማች ካሳ ከደምቢያ ወደ ጎንደር ሲመጡ ደጃዝማች ጎሹና ልጃቸው ብሩ ጎሹ የደጃዝማች ካሳን ግዛት በብዛት በማያገኙት በፍርቃ በር አድርገው ጣናን ወደ ቀኛቸው በመተው ወደ ጎጃም ተሻገሩ። የጎሹ ራስ መባል ከካሳ ይልቅ የአሊን ስልጣን የሚመለከት ስለሆነ ራስ አሊ ከአዲሱ ራስ ከጎሹ ጋር ተጣሉ። ራስ አሊ በጎጃም ብቻ ሳይሆን በሌሎችም ክፍሎች ጠላቶች ተነሳስተውባቸው ስለነበር አሁንም ቢሆን ምክንያት ፈልገው ከካሳ ጋር ለመዋጋት ጊዜና እድል አላገኙም ነበር። በዚህ ሁኔታ ላይ እንዳሉ የኢትዮጵያን መሳፍንት የእርስ በርስ ግጭት የሰሙት የግብጽና የቱርክ ወራሪዎች ወደ ሰሜናዊ ምዕራብ ኢትዮጵያ ገፍተው በመምጣት ስናር በተባለ ቦታ ጥግ መሸጉ። እጃዝማች ካሳም ነገም ይሁን ከነገ ወዲያ ሊገጥማቸው የሚችሉ ኢትዮጵያውያን ጠላቶቻቸውን ችላ ብለው ባዕድ የሆኑትን የአገራቸው ጠላቶች ለመግጠም ወደ መተማ ፊታቸውን መለሱ። ቱርኮችና ግብጾች በደጃዝማች ክንፉ የደረሰባቸውን የተደጋገመ መጨፍጨፍ ዘወትር ያስታውሱት ስለነበር በጊዜው አውሮፓ ካፈራው የጦር መሳሪያ ምኑንም ሳይተዉ ይዘው ከመምጣታቸው በላይ የሰሩት ምሽግ እጅግ ጠንካራ ነበር። ደጃዝማች ካሳ በተለመደው አደጋ ይመጣል ዘዴያቸው በዚህ ጊዜም ለመጠገም ወደ ምሽጉ ሲጠጉ የቱርኮችና የግብጾች መሳሪያዎች አደገኛ አፎቻቸውን ስለከፈቱ መጠለያና መጠጊያ ስላልነበራቸው የደጃዝማች ካሳ ወታደሮች ላይ ከባድ የሆነ ጉዳት አደረሱ። ደጃዝማች ካሳ ራሳቸውም ከሰው ላይ ይታያል በማይባል ልዩ ድፍረት ሲዋጉ በጥይት ቆሰሉ። ጉዳቱ በጣም ከባድ ስለነበር ደጃዝማች ካሳ የተመሰቃቀለ ጦራቸውን ይዘው ወደ ኋላ አፈገፈጉ። ይሁን እንጂ እጅግ ብልጫ ባለው የጦር መሳሪያ ቀደም ብሎ ተመርጦ በተያዘ ቦታና ጠንክሮ በተሰራ ምሽግ በመረዳት የመከላከል አጥቂነት ያገኙት ግብጾችና ቱርኮች ከምሽጋቸው ወጥተው ወረራ ቢጀምሩ የሚገጥማቸውን ጉዳት ስላላጡት ደጃዝማች ካሳን ተከታትለው ለመውጋት አልፈለጉም። ደጃዝማች ካሳ በዚህ ጦርነት ጊዜ ሳይቀናቸው እንዲያውም በጣም ቆስለው መመለሳቸውን ሲያዩ የኛ ነገር የወደቀም ይነሳ የተነሳ የሚወድቅ አይመስልም ብዙ ሰዎች የደጃዝማች ካሳ ድል ጨርሶ የወደቀ መሰላቸው። ደጃዝማች ካሳ ግን ወደ ደምቢያ እንደተመለሱ በመላው ደምቢያ በመድኃኒት ሰባራ በመጠገንና ቆስል በማድረግ የታወቀውን ሰው አስጠርተው አስመጡት። ወጌሻው ደጃዝማች ካሳ ወደ ተኙበት እልፍኝ ገብቶ እጅ ሲነሳ ራሳቸውን ከትራሱ ሳያነሱ አይናቸውን ወደሱ ዘወር አርገው እንዴት አደር አሉት። እሱም መልሶ እጅ ነሳ። ቤቱ በሙሉ በቂጠማና በሳር ተጎዝጉዞ አብዛኛው ወለል በአበባ ምንጣፍ ተሸፍኗል። ከፍ ብሎ እንደ መደብ በተደለደለው ቦታ ላይ ጀንዲና አበባ ምንጣፍ ተደርድሮ ተነጥፎበት ደጃች ካሳ ከዚያ ላይ ገደም ብለዋል። ታላቅ የግራር ግንድና ፍልጥ ተገጣጥሞ በጥጋቸው እሳቱ ይንቀለቀላል። ይዘሮ ተዋበች በልጅ ካሳ ራስኬ ትክዝ ብለው ተቀምጠዋል። ደጃች ካሳ ጤንነትና ንቃት ባልተለየው ድምፅ ቁጭ በል አሉትና በጣም ከመመታቱ በላይ በመንገድ ሲሰነብቱ የበረታውን ቁስል ጭናቸውን አውጥተው አሳዩት። ኦ ጥቂት ዘግይቷል፣ ቢሆንም ግድ የለም አለና በመጠኑ አብጦ በጣም ከረር ያለውን በቁስሉ አካባቢ ያለ ሰውነታቸውን በሁለት እጁ ጨበጥ ጨበጥ መታ መታ እያደረገ ካየ በኋላ እስቲ ትንሽ እግሮን ዘርጋ አለ ባለመድኃኒቱ ሰውዬ። ደጃዝማች ካሳም እያሉ እግራቸውን ዘርጋ አደረጉት። ዳሶና ጨባብጦ ካየ በኋላ እንዴት ነው ይቆረጥሞታል ወይስ መጠጠት ብቻ ነው አለ ባለመድኃኒቱ ሰውዬ። ቅጡም አይታወቅ፣ ብርድ ሲነካኝ ልጠጽዝህም ልቆርጥምህም ይለኛል። ብርድ በሌለበት ግን መጠጽጽ እንጂ አይቆረጥመኝም። እሱማ ቆስል አይደል? እንኳን ጥይት ሾህ እንኳን ስንት ያማል። ለመሆኑ አጥንቶ የተነካ ይመስሎታል? እሱ እንኳን አይመስለኝም። ግን አንተ ያው እንጂ እኔማ ምኑን አውቀው ብለህ መቆም ይችላሉ። አረ ደህና ነኝ። እስቲ ዛሬስ አንድ ጊዜ ቆም ይበሉልኝ። እሺ አሉና ደጃች ካሳ ለመነሳት ሲሞክሩ ወይዘሮ ተዋበች ጠጋ ብለው ለመደገፍ ሞከሩ። ተይው ተዋበች፣ ግድ የለም እነሳለሁ አሉ ደጃዝማች ካሳ። ደጃዝማች ካሳ ተነስተው እንደ መቆም ሲሉ ቁስሉ ጨምዶ ይዞ ስላሰቃያቸው ነይ ተዋበች፣ ያዥኝ ያዥኝ አሉ። ወይዘሮ ተዋበች ጠጋ ብለው ሲይዟቸው ደገፍ ብለው ቆሙ። ባለመድኃኒቱ ሰውዬ ጎንበስ ብሎ በቁስሉ አካባቢ ያለውን ሰውነታቸውን በጣም ጫን ጫን እያደረገ መመርመር ሲጀምር አንተ ሰውዬ ገደልከኝ አሉ በጣም አሟቸው ሳለ ህመሙን ዋጥ አድርገው ይቻሉ እንጂ ጌታዬ አለ ወጌሻው ረዘም ላለ ጊዜ በእጁ ሲመረምር ከቆየ በኋላ ትንሽ ነገር ነው አጥንቶ በጭራሽ አልተነካም አለ ትግግሩን ቀጠረና አሁን አንድ ማሰሮ ቀበይና አንድ ሽህር ሳይፈጁ ነው ቀጥ የሚሉት አለ ከዚያም ጨው በውሃ ጨምሮ አስፈላና ቆስሉን በዶሮ ላባ ካጠበ በኋላ በጨርቅ ተቋጥሮ ከተያዘው ከስራስርና ከጣላ ከጣል ከተዘጋጀው ልጅ ልጅ ልቄት በቆስሉ ላይ ነፍንሶ በደበላ ሻሽ ካሰረ በኋላ እስከ 7 ቀን ከው ብሎ ባይደርቅ ምላሴ ይቆረጥ አለ ወጌሻው በገና ነገርን ነገር ያነሳዋል እንደሚባለው ሟቹን ደጃች ክንፉን የምናስታውስበት ነገር ከዚህ ላይ ያጋጥመናል። ደጃች ክንፉ በገዙት ክፍለ ሀገር በሙሉ የታወቁባቸውና ሁሉም ሰው ባንድ ድምጽ የሚመሰክሩላቸው ባህሪዎችና ልማዶች ነበሯቸው። እነዚህም አንደኛ በክንፉ ፊት ለፍርድ ቆሞ ደሃ ሀብታም ዘመድ ባዕት የሚባል ሰው የለም። የማይገባ ነገር ሰርተው ተከሰው ተቀረቡ ለውድነታቸው ለወይዘሮ ወለተ ተክሌ እንኳን ቢሆን አድጎ ይሰራሉ ብሎ የሚጠረጥራቸው የለም። እሳቸው የማይቃጡት ሌባና ቀማኛ ከመጥላታቸውና እነሱን በጭካኔ ከመፍታታቸው የተነሳ ብዙ ሰዎች እጃዝማች ክንፉ ሌላው ይቅርና እናታቸው እንኳን መርፌ ሰርቀው ቢገኙ እጃቸውን ሳይቆርጧቸው ይቀራሉ ብላችሁ ነው እያሉ ይተቹ ነበር። ብቻ ለመሞት ሲጠራሞቱ በወልደ ተክሌ ላይ በሰጡት የተሳሳተ ትዕዛዝ የደምቢያ ህዝብ ስላዘነባቸው የሞት ዕለት ይህ ቀጥተኛ ጠባያቸው ግጥም ሳይገጠምለት ቀረ። በክንፉ የህይወት ታሪክ ውስጥ ጎልቶ የሚታየው ሁለተኛ ነገር ባሉበት ክፍለ ሀገር በኩል የሚመጡ የኢትዮጵያ ጠላቶችን እንደ በግ እያረዱ መጨረስ ነበር። አንድ ጊዜ የግብጽና የቱርክ ጦር ጎንደርን ሊወጋ መጣ ተብሎ ተወርቶ ህዝብ በየቤተ ክርስቲያኑ እየተሰበሰበ ሲያለቅስና ሲጸልይ ደጃች ክንፉ አዩና አባቶቼ እናቶቼ ወንድሞቼ እህቶቼ በየቤተ ክርስቲያኖች ታለቅሳላችሁ ትጸልያላችሁ እኔ ልጃችሁ ለትንንሾቹም ወንድማችሁ ክንፉ ሳልሞት ለኔ በየቤተ ክርስቲያኑ ሳታለቅሱና ለነፍሴ ሳልጸልዩ ቱርክና ግብጽ የሚባል አረመኔ ጎንደርን ቀርቶ ስናርን አይረግጣትም ዝም ብላችሁ ተቀመጡ ከነርሱ ፊት ሸሽቼ መጣ ሲላችሁ ብትሰሙ መተማ ድረስ መጣችሁ እኔን ውጉና ማርካችሁ ስቀሉኝ ብለው በተናገሩ በበነጋው ለዘመቻ ተነስተው ዘምተው የመጣውን ወራሪ ሰራዊት ለወሬ ነጋሪ ሳይተርፍ ገለው ጨርሰው ተመልሰዋል። በዚህም ስራቸው ደብተሮች መቅሰፍተ ግብጽ ወቱርክ ይሏቸው ነበር ይባላል። ሶስተኛው ትልቅ ባህሪያቸው ልግስና ነበር። በክንፉ ቤት ግብር ገብቶ ቁንጣን እስኪያሰቃየው አልበላሁም አልጠጣሁም የሚል ሰው ቢኖር ሌባና ዋሾ ስለሆነ እጁ መቆረጥ ይገባዋል እያሉ እረኞች እንኳን ይተቹ ነበር። በግብር አብይነትና በልግስና ከደጃች ክንፉ ጋር ሊወዳደር አንዳንድ ሰዎች እንደሚሉትም ሊበልጥ የሚችለው ከሳቸው ሞት በኋላ በቴዎድሮስ ጊዜ በሽፍትነት የተነሳው የጎጃሙ መስፍን ደጃች ተብላ ጓሉ ብቻ ነው ይባላል። አራተኛውና የደጃች ክንፉ ጸጋ ሆኖ በህዝቡ ዘንድ የሚቆጠረው ግንባር የሚባለው ነገር ነው። በደምቢያ ታሪክ ውስጥ ክንፉ እንደገዙበት ዘመን ያለ የጥጋብና የፈንጠዝያ ጊዜ ታይቶ አይታወቅም። በኋለኛው ጊዜ በደምቢያ ላይ የተደጋገመ ጥፋት ሲደርስ ብዙ ሽማግሌዎች የዘፈን ተከታይ ይህ ነው በክንፉ ጊዜ ያሳለፍነው ያሰረሽ ምቹ ዘመን ገና ብዙ ጉድ ያሳየናል ይሉ ነበር ይባላል። አምስተኛው የታወቀ ጠባያቸው ዘፈን ፉከራና ቀረርቶ መውደዳቸው ነው። የገዳይ ዘፈን አዶ ወሸባዬ ሲነሳ አንዳንድ ጊዜ ብድግ ብለው ከዘፋኞቹ መካከል ይገቡና በዚያ ሰውነታቸው ይወዛወዙ ነበር። በጣም የሚወዱት ግን ክራርና በገና ራሳቸው መጫወትን ነበር። ደጃች ክንፉ በዚህ ሁሉ የሚያስወድድ ባህሪያቸው ላይ የግንባር ስጋ ቅያሜያቸውን ለመደበቅ ምንም ዘዴ የሌላቸው ሻካራ ከልባቸው የሌለውን አፋቸው የሚናገር ሰው በመሆናቸው ይወደዱ በሚገባቸው መጠን የሚወዳቸው ብዙ ሰው አልነበረም። ወደ ተነሳንበት ነገር እንመለስ። በመጨረሻው እንደዚያ ተለያይተው ሊቀሩ ልጅ ካሳን በጣም በሚወዱበት ጊዜ እጅግ የሚወዷቸውን የክራርና የበገና ጨዋታዎች በጥጋቸው አድርገው ያስተምሩት ነበር። ቅኝቱን አያያዙን የጣር አጣጣሉን በሚገባ እየተቆጣጠሩ የክራሩን ወይም የበገናውን አውታር ሲይዝ ጣቶቹ ገርበብ ያሉበት እንደሆነ አስተካክለ ያዘው ከርፋፋ እጅ ተሰብሯል እንዲህ ያርገው እያሉ አንዳንድ ጊዜም በቁጡ አስተማሪዎች ደም አንቺ አመዳም ይሉና ጆሮውን ቁንጥጥ እያደረጉ ያስተምሩት ነበር። እጅሽ ክንፉ ትካዜ በሚጫናቸው አንዳንድ ቀን ክራሩን ይተውና ለካሳ የሚያስተምሩት በገና ብቻ ነበር። ክራር ሰይጣናም ነው እንኳን ሌላውን እኔን በማን ላይ ሸፍት እንደሚለኝ አላውቅም። ሸፍት ሸፍት ነው የሚለኝ። በገና ግን መንፈስ ቅዱስ አለበት። ስትሰማው ምንን ምንን ይልሃል። ስለዚህ በገና ደና አርጋ አጥና እያሉ ያስተምሩት ነበር። አስተምረውት ደከምልና ተቀባይነቱን ቀነስ ሲያደርግ ሲያዩ ደከመሽ በቃ እንግዲህ እኔ እንዴት አርጌ እንደምመታ ተመልከት ይሉና ግጥም እየገጠሙና ቀጠን ባለው ድምጻቸው እያዜሙ በገናውን ያስነኩታል። አየ ሰው ተፈጥሮ እንዲህ ያሉት ወንድማማቾች በንግር ተቆራርጠው ቀሩ። ደጀች ካሳ በጉርምስናቸው ዘመን በዚህ ሁኔታ እያጠኑ ስላደጉ በእድሜያቸው ሙሉ የበገና ነገር ጭንቀታቸው ነበር። ከቱርኮች ጋር ባደረጉት ጦርነት ቆስለው ወገሻው እንዳለው በሰባት ቀን ጨርሶ ባይደርቅም እንደመዳን ብሎ ጨርሰው ሳይጠነክሩ ከቤት ውጭ ጥቂት ተንቀሳቅሰው እየተመለሱ በሚያርፉበት ሰዓት ያን ስልቹ በጊዜው የማይመሽና የማይነጋ የቸካ ጊዜ በቀላሉ የሚያልፉት በተዋበች ፍቅርና በበገና ድምጽ ነበር። ደጃዝማች ካሳ አንድ ቀን ምሳ ተበልቶ እነ ገብርዬ ሁሉ እየተሰናበቱ ከወጡ በኋላ ያን ትልቅ በገና ያዙና ከቃኙ በኋላ ከበገናው ቃና ጋር ተስማምቶ ልብን በሚመታ ድምጽ የሚከተለውን ግጥም አንጎራጎሩበት። ተዚህ ተቀምጬ ስቸገር ስጉላላ በገና ነው እንጂ መች አገኘው ሌላ። አትለይኝ ተኔ መንፈሴ እንዲጽናና በገና 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 ዛሬ ላልቀስልህ ባንስ ካሳግሬ ቁሜ ዛሬ ላልቀስልህ ተደፍኖ አይቀርርሜ ክንፉ ይተካልህ የኔ እድሜ ላንተ እድሜ መምህሬ ጌታዬ አባቴ ወንድሜ። መመከታቅቶኝ ነው ወይ ጋሻዬ ጠፍቶ በቱርክ ሰባራ ጦር እግሬን ያየው ደምቶ ማረኝ የኔ ጌታ ባጠፋው ውለታ። አካሌን ተማየት በቱርክ እጅ ተቧጭሮ ምን ነው ያንተ ካራ በገደለኝ ኑሮ። ለካንስ መቃብር ደጋጥር ነው ወይ ክንፉ አርፎ ተኝቷል ይህን ጉድ ሳያይ ማረኝ የኔ ጌታ ባጠፋው ውለታ። ያንንም ይረግጠዋል እንጂ አይቀርም አንክሶ የመይሳው ልጅ። በቃ ቆስሌ ደርቋል ተነስ ታጠካሳ መንገድህ ሩቅ ነው ግፋው በግስከሳ ምን ነው መታከቴ ላርስችል በሞቴ ከሞት ጥሪ ላልቀር የትም ተደብቄ አገሬ ስትጠሪኝ ምን ነው መጨነቄ። ምን ነው አገሬ ሆይ እስቲ ተጠየቂ ሰውን ማጥፋት እንጂ ሰው ማብቀል አታውቂ። አገሬ 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 ባንቺ ተወልጄ ባንቺ ላይም ኑሬ ባንቺ ላይ ነግጄ ባንቺ ላይ ቆፍሬ ስላንቺ ተኩሼ ስላንቺ ወርውሬ ባንቺ ላይ ደህይቼ ባንቺ ላይ ከብሬ ደግም ላግኝ ክፉ ላንቺ ጥሬ ብቻ ላንቺ ይሁን መሞት መቀበሬ። ነጋዴው ሲጨነቅ ለትርፍ ለወረቱ ገበሬው ሲጨነቅ ለዘሩ ለምርቱ ዘላኑ ሲጨነቅ ለሳሩ ለከብቱ ካህኑ ሲጨነቅ ለሪም ለታቦቱ ለመውረር ለመዝረፍ ሲያስብ ወታደሩ መኮንኑም ሲያስብ ለግዛት ለግብሩ ማን ይሆን ቆራጡ የሚያስብ ላገሩ ምን ነው መታከቴ ላስችል በሞቴ ደጃሽ ካሳ እንደዚህ እየገጠሙ በበገና ሲተክዙ እንባ ባይኖቻቸው ተንጠርቦ ይታይ ነበር። ወይዘሮ ተዋበች ዶሮ ቅጥቅጥ ሲያዘጋጁ ቆይተው እሱን በትልቁ ወስከም በያከርነው በታላቅ ደስ ራሳቸው ይዘው ገቡ። እጃዝማች ቀና ብለው ወይዘሮ ተዋበችን አዩአቸውና ድስቱን በጭጎቱ ላይ ሲያስቀምጡ ፈጠን ብለው አይኖቻቸውን አደረጉና በገናውን በጥጋቸው አስቀመጡት። ከዚያም ወይዘሮ ተዋበች ውሃ በኩስኩስ አምጥተው ገበታ ወጭት ለመቀበያ አቅርበው ወንበሳሉና ታጠብ አሏቸው። አሁን ደግሞ ምን አርግ ነው የምትይኝ? እኔ ሆዴ በጣም ሞልቷል አሉ ደጃች ካሳ እንደ ቀበጤ ልጅ በማባረር። ምኑ ነው ሆዴን የሞላው? የለም ምንም አይል ትንሽ ዶሮ ቅጥቅጥ ነው። ኡህ አሁንስ ይህ ቅባት አንገፈገፈኝ። ዛዲያ ቶሎ ቶሎ ተቀልበ ጠንክርና ተነስ እንጂ ከዚህ ስታነክስ ልትኖር ነው አይሉ ወዘሮ ተዋበች በቀልድ። አረታልሽስ ያንቺ ትእዛዝም መሄጃ ሳጥቶኛል አሉ ደጃዝማች ካሳ ፈገግ ብለው እጃቸውን ለመታጠብ እየዘረጉ። ደጃች ካሳ እጃቸውን እንደታጠቡ ወይዘሮ ተዋበች ተመለሱና ድስቱን አውርደው ገና ላቦቱ ትንጉል ትንጉል የሚለውን የዶሮ ቅጥቅጥ በሚገባ ታጥቦ በተቀመጠ ኮልባ ጽዋ በቁርፊ እየቀዱ ሞልተው ሰጧቸው። ደጃች ካሳ እየጣፈጣቸውም የቅቤው በዛት እየገለማቸውም በግድ አንዱን ጽዋ ጨለጡ። ወይዘሮ ተዋበች ሊደግሟቸው አስበው ጭልፋውን ወደ ድስቱ ሲያወርዱ ተዋበች ልሙትልሽ ወቅቶኛል ይህንንም ፈርቼሽ ነው አሉ ደጃች ካሳ። በልሽ ይሁን ኋላ ትጠጣለህ አሉ ወይዘሮ ተዋበች። ወይዘሮ ተዋበች እቃዎችን ሁሉ አንስተው የሚታጠቡትን አጥበው የሚከደኑትን ከዳድነው እጃቸውን ሙልጭ አርገው ከታጠቡ በኋላ ወደ ደጃች ካሳ ሂደው በጎናቸው ቁጭ አሉና እንዴት ነው አሁንስ መቆርጠሙ አልተሻለህም አሉ። አሁንስ ሊሻለኝ ነው አሉ ደጃዝማች ካሳ። ወይዘሮ ተዋበች እጃቸውን ወደ ደጃዝማች ካሳ ራስ ዘርጋ አድርገው ከቁንዳላቸው ወጣ ወጣ ያሉትን ጠጉሮች ያዝ ያዝ እያደረጉ ዛሬስ ይሄን ቁንዳላም ፈትቼ ሰራዋለሁ ጠጉሩ ተመዝዞ ተመዝዞ ሊያልቅ ነው እኮ አሉ። እውነትሽን ነው እንዲያውም አሁን ስሪልኝ። እንግዳና ገብርዬም ትናንት ግማሽ ጎፈሬ ግማሽ ቁንዳላ እያሉ ሲቀልዱብኝ ውለው ነው የሄዱት አሉ ደጃች ካሳ። እሺ አሁን ልስራ አሉ ወይዘሮ ተዋበች። እሺ አሉ ደጃች ካሳ። ወይዘሮ ተዋበች ከተቀመጡበት ተነስተው ትብለጥ ትብለጥ እያሉ ወደ በር ሲሄዱ ትብለጥ እየሮጠች መጣችና አቤት። እስቲ እባክሽ ከዚያ ተሜዳ ላይ አንድ አበባ ምንጣፍ አንጠፊና አንድ ወንበር አውጥተሽ አስቀምጪልኝ አሉ ወይዘሮ ተዋበች። ትብለጥ ምንጣፉንና ወንበሩን አውጥታ እንዳስቀመጠች ሁለቱ ወደ ሜዳ ወጥተው ደጃዝማች ከሳሩ ላይ ከተነጠፈው አበባ ምንጣፍ ላይ ቁጭ ሲሉ ወይዘሮ ተዋበች በደጃዝማች ኋላ ከተቀመጠ ወንበር ላይ ቁጭ አሉና የደጃዝማችን ራስ በሁለቱ ጉልበቶቻቸው መሃል በወንበሩ ላይ ደገፍ አድርገው በክምክም ጎፈሪያቸው ሰካ አድርገው ይዘውት የነበረውን ወስፊያ ወጥተው የቁንዳላውን ጉንጉን በርሱ ተርተር ተርተር ያደርጉት ጀመር። ካንዱ ጉንጉን ላይ ጠጉሩ እርስ በርሱ በጣም ተያይዞ ኑሮ ወስፌውን በመካከሉ አግብተው ሳፕ ሲያደርጉት ቶሎ አልላቀቅ ከማለቱ በላይ ጥቂት ጥቁሮች ተነቀሉ። ተይ እንጂ ተዋበች፣ ሲያጌጡ ይመላለጡ የሚባለውን ነገር አደረስሽብኝ እኮ። ቁንዳላዬን አሳምር ያልኩሽ እንጂ ጠጉሬን ነቅለሽ ጨርሽ አልኩሽ አሉ ደጃዝማች ካሳ በቀል። ዛዲያ እኔ እንደዚህ ቅጥስት ያጣ ቆየው ብዬ ኑሯል አሉ ወይዘሮ ተዋበች እሳቸውም እየቀለዱ። አንቺ ምን ትጠብቂያለሽ? ተጠባብቆ ማሳመሩ ያንቺ ስራ አልነበረም? ደህና ሳለህማ ይህን ይህን እጠብቅ ነበር። አሁን ግን ባሌ ተባራ ሆኖ ይቀር ወይስ ይድን ይሆን እያልኩ ልጨነቅ፣ ወይስ ስንት ጠጉር ተቆንጃላው ተመዘዘ እያልኩ ላስብ። በእንግዲ አንቺ ጋር ተማግቻል ዘልቀውምና ነቅለሽ ጨረሽውን ጨርሰሽ የተረፈውን ጥሩ አርገሽ ትሪልኝ። ብዙ ሰዎች በቁንዳላ ጉንጉንና ጉንጉን መካከል ሰፊና እንደተላጨ ሁሉ ቁልጭ ያለ ራስ ቀል ቆዳ እንዴት ይታይልሽ ቻለ እያሉ ሲጠይቁኝ ታዋበሽ ቁንዳላን ያፈረሰች በመሰራ ቁጥር ሩብ ሩቡን ጣቆር ስለምትለቀው ነው። በዚህ ተከተለች አንድ ቀን ራሴ ነጭሉባስቲ መስል ድረስ ባዶውን እንደምታስቀረው አትጠራጠሩ ይያል አመልስላችኋለሁ አሉ ደጃች ካሳ። ከከከከከከ ለካ ያገልጋይነት ዋጋ ይሄ ነውና እንግዲህ እስቲ ማን እንደሚሰራ ያለው አሉ ወይዘሮ ታዋበች። ወደሽና እንብታልሽማ መግደያ ተገኘ በእኛ ቁንዳላ ሰሪ ሊባል ስም የሚሰጣት አንዲት ቆንጆ ፈቀድሽልኝ ማለት ነው አሉ ደጃዝማች እንደመሳቅ ብለው። እሺ ማጠሩ አንዷን ጠጉሩን ነክታት ባይ ጠጉራን በሙሉ ነጭች እሷን ራሷን በጉድጓድ ውስጥ ተጠልልሃለሁ አሉ ወይዘሮ ተዋበች። ደጃዝማች ካሳና ወይዘሮ ተዋበች እንደዚህ እየተቀላደዱ ቁንዳላው ተፈቶ እንዳለቀ በውሃና በለንቋጣ ልጅ ሙልጭ ብሎ ከታጠበ በኋላ በእንጨት ሚዶ በትን ብሎ ተነክሶ እንደደረቀ ከሽቱና ልዩ ልዩ ጣዕም ማዛ ካላቸው ያበሻ የሰንውል ቅጠላ ቅጠሎች ጋር የተነጠረ ቅቤ በብልቃት ቀርቦ የደረቀውን ጠጉር በሱ ለዘብ እያደረጉ ወይዘሮ ተዋበች ቁንዳላውን ወፈር ወፈር ባለ ጉንጉን መስራት ጀመሩ። መልካም ሚስት ለባሏ ዘውድ ናት የሚለው የቆየና የተከበረ ቃል ስለ መልካም ሚስት ሁልጊዜ ይጠቀሳል። የወይዘሮ ተዋበችን መልካም ሚስትነት ለመግለጽ ግን ይህ አነጋገር በጣም ይጠባል። ተዋበች በአይን ብቻ የምታስከብር የክብር ዘውድ አይደለችም። በሐዘን ለጨለመ ልብ ብርሃንን የምትሰጥ የመንፈስ ፋና ነበረች። እናት አይሏት በውበቷና በሴትነቷ የምትማርክ ሚስት፣ ሚስት አይሏት በርህራዋና በምክሯ ልብን የምታለዝብ እናት፣ ገረድ አይሏት የተጣራች ወይዘሮ፣ ወይዘሮ አይሏት ትሁት አገልጋይ። እንሆ ደጃዝማች ካሳ ካላቸው ጀግንነት፣ ዕውቀት፣ የአገር ፍቅርና ከፍተኛ ምኞት በላይ እነዚህን የመሰሉ ታላቅ ሴት እግዚአብሔር አድሏቸው ነበር። ወይዘሮ ተዋበች የደጃዝማች ካሳን ምግብ ማንም እንዲሰራው በጠቅላላው የሚበሉትን የሚጠጡትን ነገር የሌላ ሰው እጅ እንዲነካው አይፈልጉም ነበር። ከዚህም በቀር ሹርባቸውን እንኳን ማንም እንዲሰራው በጭራሽ አይፈቅዱም ነበር። ይኸውም ባሎቻቸውን በጣም የሚወዱ ሴቶች እንደሚያደርጉት በቅናት ለመከላከል በመፈለግ አይደለም። እርግጥ ነው ባላቸውን እጅግ አድርገው ይወዳሉ። ይሁን እንጂ ደጃዝማች ካሳም ለማንም ሴት ያደርጉታል ተብሎ የማይታለመውን ከፍተኛ እምነትና ፍቅር በስታቸው ላይ እንዳሳዩት ለሚያውቁ ለቅናት ምክንያት አልነበራቸውም። ያን ሁሉ ጥንቃቄ እንዲከተሉት የሚያደርጓቸው ሁለት ታላላቅ ምክንያቶች ነበሯቸው። አንደኛ ደጃዝማች ካሳን የሚመቀኙ ሰዎች እጅግ ብዙ ስለሆኑ በአንድ ሰው እጅ የመርዝ መቅሰፍት ደርሶባቸው በጉድ እንዳይወጡ በጣም ይሰጉ ነበር። ሁለተኛ ማንም የሚሰራው ስራ ለባላቸው ተስማሚና አጥጋቢ ሆኖ የሚገኝ አይመስላቸውም ነበር። ስለዚህ ደጃዝማች ብዙ ቀን እየተቆጡ ስላስተዋቸው እና መቼ እንዲያጥቧቸው ሆነ እንጂ ወይዘሮ ተዋበች የባላቸውን እግር ሌላ ሰው እንዲያጥበው እንኳ አይፈልጉም ነበር።
ታጠቅ ብሎ ፈረስ ካሳ ብሎ ስም፣ ማርባር ቢሸበር ካሳ ብሎ ስም፣ ማርባር ቢሸበራል ኢየሩሳሌም አንማዩ ተርከባይ የምሸሽ መቅደላ አፋፉ ላይ ጮት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ አንማዩ ተርከባይ የምሸሽ
ተክላላ ዝግጅታችን በዚሁ ይተናቀቃል። ይህንን ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።
ወደደ ተኛ ካንቺ ጋር ንመዩ ቱርክባይ የምሸሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት ንመዩ ቱርክባይ የምሸሽ